ይህ በምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ዛሬን የጠበቀን ነገንም ደግሞ እንደሚታደገን እኛ ባለሙሉ ተስፋዎች ነን። የጠራን አምላክ ታማኝ ነውና በግራም በቀኝ ቢነፍስ አንዳንድ ሁኔታዎች ለጊዜው ባይሟሉም እግዚአብሔር ግን ነገሮችን ሁሉ ውብ አድርጎ መስራትን ያውቅበታል። በጊዜውና በሰዓቱ እኛ ቸኩለን ልንሆን እንችላለን ወገኖቼ። እግዚአብሔር ግን በሰዓቱ ከተፍ ሲል በረከት በበረከት ልብንም በሚያሳርፍ ሰላም ደግሞ ይሞላል። እንደምን አመሻችሁ በጌታ የተወደዳችሁ ክብሯን አድማጮቼ። በያላችሁበት ስፍራ ሆናችሁ ሰላምታችንን ተቀብላችሁ እንግዲህ ዛሬ ደግሞ ለንማር ወደ ተዘጋጀ ነው ጌታ መንፈስ ቅዱስም ደግሞ ወደሚናገረን ክፍል አብረን እንሄዳለን። በማስቀደም ግን ይህንን ዝማሬ እናይ ያብሄር ይክበር ይመስገን። በዝማሬውም ያገለገለን ወንድማችን መስፍን ጉቱን በኑሮውና በአገልግሎቱ እግዚአብሔር ባለበት ስፍራ አብዝቶ ይባርከው። ንጸልይ። ጌታችን ሆይ እናከብራሃለን፣ ኖም እንሰግድልሃለን። በዚህ ሰዓት ደግሞ ሕይወታችንን ኑሮአችንን በፊት አፍሰን ካንተ ለመማር ቀርበናል። አቤቱ ጌታችንና መድኃኒታችን ሆይ አንተ በሙላት በእኛ መካከል እንድትገኝን ለምንሃለን። ጌታ ሆይ አንተ ስትገለጥ ክብርህንም ደግሞ ስታሳየን እግዚአብሔር አባታችንና መድኃኒታችን ሆይ ሸክማችን ሁሉ ይራገፋል፣ መንገዳችንም ሁሉ ይቀናል። ለአንተ ልገዛ ያለውን ልባችንን ደግሞ በዚህ ሰዓት ለአንተ ለማስገዛት ለቃልህም ደግሞ ለማስገዛት ኖ ወደንና ፈቅደን በፊት ቀርበናልና እንደ ፈቃድህ እንደ አባትነትህ መጠን ትገናኘን ዘንድ እንጸልያለን። መተላለፋችንና ድካማችንን ይቅር በል። በመድኃኒታችንና በጌታችን በኢየሱስ ክርስቶስ ስም ስትል ስማን፣ አሜን። ጆች ባለፈው ክፍለ ጊዜ ጥናታችን ከምዕራፍ 17 የተመለከትነው ሁለተኛው የጳውሎስ ሐዋርያዊ ጉዞ ጳውሎስ በተሰሎንቄ በቤሪያና ባቴና የፈጸመውን ተልኮን በስፋት መመልከታችን ይታወሳል። በዛሬውም ክፍለ ጊዜ ጥናታችን የዚያኑ ቀጣይ ክፍልና የምዕራፍ 18 ትምህርት ጌታ በረዳን መጠን አብረን እንመለከታለንና እስቲ አስቀድማችሁ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና የሐዋርያ ሥራ ምዕራፍ 17 ቁጥር 31 ነው። የሐዋርያ ሥራ ምዕራፍ 17 ቁጥር 31 ዲላ እዚያም ቀን ባዘጋጀው ሰው እጅ ባለሙ ላይ በጽድቅ ሊፈርዳለው ስለዚህም እርሱን ከሙታን በማስነሳቱ ሁሉን አረጋግጧል ይላል። እግዚአብሔር ወዳጆቼ የሚፈርደው በጽድቅ ወይም በትክክል ነው። ይህ ፍርድ የሚከናወነው እጆቹን በሚስማር በተቸነከረው ሞትን ድል አድርጎ በተነሳው በኢየሱስ ክርስቶስ አማካይነት ነው። የኢየሱስ ክርስቶስ ከሞት መነሳት ለሰዎች ሁሉ የታወጀ አዋጅ ነው። ወደፊት ስለሚኖረው ፍርድ እግዚአብሔር ለሰዎች ያረጋገጠውም በዚህ ነው። ቁጥር 32 እንደሞ ጨምረን እንመልከት። የሙታንንም ትንሣኤ በሰሙ ጊዜ እኩሌቶቹ አፌዙበት፣ እኩሌቶቹ ግን ስለዚህ ነገር ሁለተኛን ሰማሃለን አሉት። እነዚህ ሰዎች ለምን እንዳፌዙ ይገባቸዋልን? ምክንያቱም ይከተሉት የነበረው ፍልስፍና የሙታንን ትንሣኤ ስለማይቀበሉ ነበር። እነርሱ የሚያምኑት መንፈሳዊ እንጂ ሰው በአካል ይነሳል ብለው አልነበረም። እንደዚህ አይነት አመለካከት ያላቸው ሰዎች ሲገጥማቸው አመለካከታቸው የቅዱሳት መጻሕፍት ሳይሆን የግሪኮች ፍልስፍና አመለካከት እንደሆነ እርግጠኛ መሆን ይቻላል። ጳውሎስ ወዳጆቼ ያስተማረው ሙታን በአካል እንደሚነሱ ነበር። ስለሆነም ስለ ሙታን ትንሣኤ ሲነግራቸው አፌዙበት። እንዲህ ይላል ቁጥር 33 ደግሞ እንዲሁም ጳውሎስ ከመካከላቸው ወጣ ይላል። ምን ጊዜም ቢሆን ወዳጆቼ በወንጌል የሚያፌዙ ይኖራሉ፣ በሌላ በኩል ደግሞ የሚያምኑም ይኖራሉ። አንዳንድ ወንዶች ግን ተባብረው አመኑ። ከነርሱ ደግሞ ባሪዮስ ፋጎስ ያለው የፍርድ ቤት ፈራጅ ዲዮናስዮስ ዴማሪስ የሚሏትም አንዲት ሴት ሌሎችም ከነርሱ ጋር የነበሩ የሚለውን ቃሉን ደግሞ በቁጥር 34 ላይ እንመለከታለን። ወንጌል ወዳጆቼ በሰበከበት ቦታ ሁሉ ጳውሎስ በወንጌል የሚያምኑ ሰዎች ይኖራሉ። ስለዚህም ባቴና ባደረገው አገልግሎት አልተሳካለትም ማለት አንችልም። ምክንያቱም ያላመኑ የመኖራቸውን ያህል ያመኑም ነበሩና ነው። ወዳጆቼ ስለዚህ ድንቅ ቃሉ እግዚአብሔርን አብዝተን እናመሰግናለን። የምዕራፍ 17 ትምህርት በዚህ ይጠናቀቃል። በመቀጠል ደግሞ ቀድም እንደነገርኳችሁ ከዚህ ቀጥሎ የምዕራፍ 18ን ትምህርት እንመለከታለንና መጽሐፍ ቅዱሶቻችሁን ሐዋርያ ሥራ ምዕራፍ 18ን አውጥታችሁ ተመልከቱ። የሐዋርያ ሥራ ምዕራፍ 18 አብይ ሐሳቡ ሁለተኛው የጳውሎስ ሐዋርያዊ ጉዞ። ጳውሎስ በቆሮንቶስ አጵሎስ ደግሞ በኤፌሶን ያደረጉት አገልግሎት የሚል ነው። ይህም ካለፈው ከምዕራፍ 16 እና ከምዕራፍ 17 የቀጠለ ትምህርት ነው ማለት ነው። ጳውሎስ በአቴንስ ሆኖ ወዳጆቼ ጢሞቴዎስንና ሲላስን እየጠበቃቸው ነው። ስለ ቤሪያና ስለ ተሰሎንቄ አብያተ ክርስቲያናትም አንዳንድ ነገሮች እንደሚነግሩትም ይጠብቃል። እስቲ ከዚህ በመቀጠል የጳውሎስ የቆሮንቶስ አገልግሎት እንመልከት። ጳውሎስ በቆሮንቶስ ያደረገው አገልግሎት ይህ አብይ ርዕሳችን ይሆናል ማለት ነው። የሐዋርያ ሥራ ምዕራፍ 18 ቁጥር 1ን ተመልከቱ። ከዚህም በኋላ ጳውሎስ ከአቴና ወጥቶ ወደ ቆሮንቶስ መጣ የሚል ቃል ይገኛል በዚህ ስፍራ። የሳላሚስ ጦርነት የሚባለው ጦርነት በባህር ላይ የተደረገው በዚህ አካባቢ ነበር። የፋርስ ባህረኛ የተደመሰሰው እዚሁ አካባቢ ነበር። ወደ ቆሮንቶስ የሚደርሰው ብዙ ታሪካዊ ስፍራዎችን አልፎ ነው።
ወደፊት የቆሮንቶስ መልእክትን ስናጠና ጳውሎስ ያንን መልእክት ስለጻፈበት ምክንያት እንመለከታለን። የቆሮንቶስ ከተማ በጣም አመጽና ክፉ ነገር የበዛባት ከተማ ነበረች። ያሁኑ ዘመን ሆሊውድንና ላስ ቤጋስን የምትመስል ከተማ ነበረች ማለት ይቻላል። መጠጥና ልቅ የግብረ ስጋ ግንኙነት የበዛባት እንዲሁም ብዙ ስጋዊ ስሜትን የሚቀሰቅሱ ነገሮች የሚገኙባት ዘመናዊ ከተማ ነበረች። በወቅቱ የሮማውያን ገላ መታጠቢያ የነበረውን ስፍራ ፍርስራሽ በቆሮንቶስ መመልከት ይቻላል ወዳጆቼ። በሩቅ ደግሞ የአፍሮዲጡ ቤተ መቅደስ ይታያል። በዚህ ቤተ መቅደስ ውስጥ ለዝሙት ስራ ለማገልገል በሺ የሚቆጠሩ ደናግል ከየስፍራው ተሰብስበው ይመጡ ነበር። ዝሙትና ግልሙትና ወዳጆቼ የዘመኑ ሃይማኖት ነበር። እጅግ የሚያሳዝን ነው። በቆሮንቶስ ሁለት ትላልቅ የቲያትር ቤቶች ስለነበሩ ቲያትሩን ለመመልከት ሰዎች ከግዛቱ ሁሉ ወደ ከተማዋ ይጎርፉ ወይም ደግሞ ይመጡ ነበር። ጳውሎስ ወደ ቆሮንቶስ የመጣው በሁለተኛውና በሶስተኛው ሐዋርያዊ ጉዞ ወቅት ነበር። ውጤታማ ከሚባሉት የጳውሎስ አገልግሎቶች አንዱ በዚህ ከተማ ያደረገው አገልግሎት ነበር። ከኔ እይታ አንጻር ስመለከተው የቆሮንቶስና የኤፌሶን አገልግሎቱ በጣም የተዋጣለት ነበር እላለሁ። ኤፌሶን የሃይማኖት ማዕከል ነበረች፣ ቆሮንቶስ ደግሞ የኃጢአት ማዕከል ነበረች። አስተዋላችሁ? ኤፌሶን የሃይማኖት ማዕከል ስትሆን፣ ቆሮንቶስ ደግሞ የኃጢአት ማዕከል ነበረች። ሁለቱም ከተሞች የንግድ ቀጠናዎች ነበሩ። እስቲ አሁን ደግሞ ጳውሎስ በመጀመሪያው የቆሮንቶስ ግብኝቱ ያደረገውን ወይም ደግሞ የሆነውን እንመልከት። ቁጥር 2ን ተመልከቱ። በወገኑም የጳንጦስ ሰው የሚሆን አቂላ የሚሉትን አንድ አይሁዳዊ ያገኘ። እርሱም ከጥቂት ጊዜ በፊት ከሚስቱ ከጵርስቅላ ጋር ከአጣሊያ መጥቶ ነበር። አይሁድ ከሮሜ ይወጡ ዘንድ ቀላውዲዮስ አዞ ነበርና ወደ እነርሱ ቀረበ ይላል። ጳውሎስ እነዚህም በቅርቡ ከሮሜ የወጡ ባልና ሚስት ያገኛቸው በቆሮንቶስ ነበር። ከሮሜ ወጡበት ምክንያቱም እዚያ የተፋፋመ ከመጣው ደሬስማውያን እንቅስቃሴ የተነሳ ነበር። ሮም ገናና በነበረችበት ዘመን ይህ በተከታታይ ተደርጎ ነበር። በአሁኑ ጊዜ አይሁዳውያን ከሮም እንዲወጡ ያዘዘው ቀላውዲዮስ ቄሳር ነበር። ከሮም ከወጡበት መካከል ደግሞ አቂላና ጵርስቅላ በመባል የሚታወቁ ባልና ሚስት ይገኙበት ነበር። ቁጥር 3 እንዲህ ይላል። ስራቸውም አንድ ስለነበረ በእነርሱ ዘንድ ተቀምጦ በአንድ ላይ ሰሩ። ስራቸውም ድንኳን መስፋት ነበርና ይላል። ወደዚያ የመጡት ለስራ ጉዳይ ነበር። ከጳውሎስ ጋር የተዋወቁት እዚያው ቆሮንቶስ ሲሆን አብሯቸው እንዲሆን ጋብዘውታል። ጳውሎስ እነዚህን ሰዎች ወደ ጌታ መጣቸው። በዚያ በነበረው ምኩራብ ውስጥ ብዙዎች ጌታን ለመቀበል ይችለው ነበር። ይሁን እንጂ እዚያ የነበሩ አይሁዳውያን በጳውሎስ ላይ ተቃውሞ ማስነሳታቸው አልቀረም። ከቁጥር 4 እስከ 5 ያለውን ተመልከቱ። በአቴንስ ሆኖ ጳውሎስ ጢሞቴዎስንና ሲላስን ቢጠብቃቸውም እነርሱ ግን ገና አልመጡም። አሁን ግን ወደ ቆሮንቶስ መጥተዋል። ከመቄዶንያ አብያተ ክርስቲያናትም ሪፖርት አምጥተዋል። ወደፊት የተሰሎንቄን መልእክት ስናጠና እንደምንመለከተው ጳውሎስ የተሰሎንቄን መልእክት የጻፈው ጢሞቴዎስና ሲላስ ስለ ቤተ ክርስቲያኒቱ ሁኔታ ሪፖርት ባቀረቡበት በዚህ ጊዜ እንደነበር እንረዳለን። አሁን ጳውሎስ በድፍረት መናገር እንዳለበት ያስባል። ኢየሱስ መሲህ መሆኑንም ያውጃል። ይህንን ደግሞ በቁጥር 6 ላይ ተመልከቱ። ጳውሎስ ወደ አሕዛብ ሄዶ ወንጌልን ለመስበክ ቁርጥ ያለ ውሳኔ ያደረገውም በዚህ ወቅት ሳይሆን እንደማይቀር ይታሰባል። ከዚህ በኋላ ያለውን አገልግሎቱን ስንመለከት በአመዛኙ ለአረማውያን እንደነበር እንረዳለን። ይህም በኤፌሶንና በሮም የነበረው አገልግሎት እውነተኛነቱ ተረጋግጧል። ቁጥር 7ና 8ን ተመልከቱ። ጳውሎስ ወዳጆቼ በቆሮንቶስ 18 ወሮችን አሳልፏል። በዚህም ጊዜ አስደናቂ ያገልግሎት ጊዜ ነበረው። አይሁድ በተቃወሙት ጊዜ ፊቱን ወደ አረማውያን አቅንቷል። በዚያ ወቅት ደግሞ ጌታ ለጳውሎስ እንዲህ ሲል ተናገረው። ጌታም በሌሊት በራእይ ጳውሎስን፣ እኔ ካንተ ጋር ነኝ፣ ማንም ክፉ ሊያደርግብህ የሚነሳብህ የለምና አትፍራ፣ ነገር ግን ተናገር፣ ዝምም አትበል፣ በዚህ ከተማ ብዙ ሕዝብ አሉኝና አለው። የሐዋርያት ሥራ ምዕራፍ 18 ከቁጥር 9 እስከ 10 ያለውን ስፍራ ይመለከቷል። ቆሮንቶስ ወዳጆቼ በጣም አመጸኛ ከተማ ስለነበረች ጌታ ብዙ ሕዝብ ይኖሩታል ብሎ ማሰብ ሊከብድ ይችላል። ጳውሎስ ወዳጆቼ በቆሮንቶስ ለጥቂት ጊዜ ኖሯል። ስለ ከተማይቱ እየተገረመ እንደነበር ማሰብ ይቻላል። ይህ ተቃውሞ በገጠመው ጊዜ ግን ከተማይቱን ለቆ ወደ ሌላ ቦታ ለመሄድ አስቧል። በዚህ ጊዜ ግን ጌታ ተገለጠለትና እዚያው እንዲቆይ ነገረው። በዚህ ከተማ ብዙ ሕዝብ አሉኝና አለው ጌታ ለጳውሎስ። እስቲ ቁጥር 11 እንደሞ እንመልከት። በመካከላቸውም የእግዚአብሔርን ቃል ያስተማረ አመት ከስድስት ወር ተቀመጠ ይላል። ጳውሎስ ጥቂት ወሮች በቆሮንቶስ ካገለገለ በኋላ ሌላ ተቃውሞ ደግሞ ተነሳበት። ቁጥር 12 እና 13 መመልከት ይቻላል። ይህ የፍርድ ወንበር ጳውሎስ በቆሮንቶስ መልእክቱ የሚናገርለት የፍርድ ወንበር ነው። ጳውሎስን ያቀረቡትና ክስ የመሰረቱበት በዚህ ፍርድ ቤት ነበር። እዚህ ላይ ተቃውሞ የተነሳበት የሮምን ወይም የቆሮንቶስን ሕግ ተጻረሃል በማለት ሳይሆን የሙሴን ሕግ ተቃውመሃል በማለት ነበር። ጳውሎስ ማፉን ሊከፍት ባሰበ ጊዜ ጋልዮስ አይሁድን፣ አይሁድ ሆይ አመጽ ወይም ክፉ በደል በሆነ እንድታገሳችሁ በተገባኝ፣ ስለ ቃልና ስለ ስሞች ስለጋችሁም የምትከራከሩ ከሆነ ግን ራሳችሁ ተጠንቀቁ፣ እኔ በዚህ ነገር ፈራጅ ይሆን ዘንድ አልፈቅድምና አላቸው። ከፍርድ ወንበርም ፊት አስወጣቸው። የግሪክ ሰዎችም ሁሉ የምኩራብ አለቃ ሶስቴንስን ይዘው በወንበሩ ፊት መጡት። በእነዚህ ነገሮች ጋልዮስ ግድ የለውም ነበር የሚለውን ቃሉን ከቁጥር 14 እስከ 18 ባለው ስፍራ ላይ እናገኛለን። አንዳንድ ሰዎች ጋልዮስን በደንታ ቢስነት ይወቅሱታል። እኔ በበኩሌ ግን ስለ ጋልዮስ እግዚአብሔርን የማመሰግንበት በቂ ምክንያት አለኝ ወዳጆቼ። ምናልባትም በሃይማኖትና በመንግስት መካከል ሊኖር የሚገባውን ልዩነት ለመጀመሪያ ጊዜ ይፋ ያደረገው እሱ ሳይሆን አይቀርም። ጋልዮስ ትክክለኛውን አቋም ነበር የወሰደው። እንደርሱ አመለካከት ከሆነ ጉዳያቸው ሃይማኖታዊ ወይም ሃይማኖታዊ ጉዳዮችን የሚመለከት ከሆነ እነርሱ ራሳቸው መፍታት ነበረባቸው። ሮማዊ የፍርድ ሰው እንደመሆኑ መጠን እርሱ ያገባኛል ብሎ የሚያስበው የሮም ሕግን በተመለከተ ብቻ ነበር። ጉዳዩ የሮም ሕግን የማይመለከት እስከሆነ ድረስ ግን ጣልቃ አይገባም። ጋልዮስ ሃይማኖትና ፖለቲካን የለየ ሰው ስለነበር ለእርሱ አክብሮት አለኝ እኔ። ጳውሎስ በቆሮንቶስ በነበረው አገልግሎትም ጣልቃ መግባት አልፈልግም። ቆሮንቶስ የሃይማኖት ነጻነትን ጨምሮ ነጻነት ያለባት ከተማ ነበረች። ጉዳዩ ሃይማኖትን እንደሚመለከት ሲነግሩት እዚያው ልባት እንዲሰጡት ነግሯቸዋል። የሀገራችን መሪዎችም ወዳጆቼ በሃይማኖታዊ ጉዳይ ጣልቃ የማይገቡ በመሆናቸው በጣም ደስ ይለኛል። ከዚህ በመቀጠል ደግሞ የጳውሎስ ወደ አንጾኪያ መጓዝ የሐዋርያት ሥራ ምዕራፍ 18 ቁጥር 18ን ተመልከቱ። ከዚህም በኋላ ጳውሎስ እጅግ ቀን ተቀምጦ ወንድሞቹንም ተሰናብቶ በመርከብ ወደ ሶርያ ሄደ። ስለትም ነበረበትና በክንክራኦስ ተላጨ። ጵርስቅላና አቂላም ከርሱ ጋር ነበሩ ይላል። አንዳንድ ሰዎች ስለት በማድረጉ ጳውሎስን ይወቅሱታል። ከጸጋ እንጂ ከሕግ በታች እንዳይደለን የተናገረው ይኸው ሰው ራሱ ነበር። ስለዚህም ስለት ማድረግ አልነበረበትም ይላሉ። እንደዚህ የሚሉ ሰዎች መመሪያ የሚሆነውን ሕግ ለጳውሎስ እየሰጡት ነው ማለት ነው። ወገኖቼ በጸጋ ዘመን ብንኖርም እንኳ ስለት ለማድረግም ነጻ ነን። ጳውሎስም ቢሆን ስለት እንዲያደርግ ማንንም አላስገደደም። ግን እርሱ ራሱ ስለት ለማድረግ ከፈለገ ግን ነጻነቱን መገደብ አንችልም። የራሱ ጉዳይ ነው። እንዲህ አይነቱን ነጻነት ያገኘነው ከእግዚአብሔር ጸጋ ነው። አንዳንድ በጣም መንፈሳዊ ነን የሚሉ ሰዎች ለእያንዳንዱ ክርስቲያን ሕግ ሊያወጡለት ያስባሉ። ይህን አድርጉ ያንን አታድርጉ በማለት ሊተበትቡን ይፈልጋሉ። አንድ በእርግጠኝነት ልነግራችሁ የምፈልገው ግን ወዳጆቼ፣ የእኛ ግንኙነት ከጌታ ኢየሱስ ክርስቶስ ጋር እንደሆነና ይህም ግንኙነት በፍቅር ላይ የተመሠረተ ግንኙነት መሆኑን ነው። እርሱን የምንወደው ከሆነ ከእርሱ ጋር ያለ ንብረታችንን የሚያበላሽ ነገር አናደርግም። ስለዚህም ሰዎች በሚያወጧቸው ሕግና ደንቦች አንተበተብም። ከእርሱ ጋር ያለን ንብረት ለማጽናት እንድንችል ምን ማድረግና ምን አለማድረግ እንዳለብን እርሱ ራሱ ይመራናል። አንድ ሰው ሥጋ ለመብላት ከፈለገ ለመብላት ነጻ ነው። አንድ ሰው አንዱን ቀን ከሌላው ይልቅ ለማክበር ከፈለገ ነጻ ነው። እንግዲህ የምትበሉ ወይም የምትጠጡ ብትሆኑ ሁሉም ለእግዚአብሔር ክብር አድርጉት ይላል። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 31ን ተመልከቱ። ዋናው ነገር ወዳጆቼ ሁሉንም ለእግዚአብሔር ክብር ማድረግ አለማድረጋችን ነው። ስጋን መብላታችሁ ወደ እግዚአብሔር አቀርባችሁ አለ መብላታችሁም እንደዚሁ ከእግዚአብሔር አርቃችሁ። በዚህ ጉዳይ ጳውሎስን ጥፋተኛ ለማድረግ መሞከር የለብንም። ይህን በተመለከተ ጳውሎስና ጋልዮስ በተቃዋሚዎቻቸው ችግር ደርሶባቸዋል። ጳውሎስ ከሁለተኛው ሚስዮናዊ አገልግሎቱ ተመልሷል። በአሁኑ ወቅት ወደ አንጾኪያ ሊሄድ ነው። ከክንክራኦስ ነበር በመርከብ የተነሳው። ክንክራኦስ ከቆሮንቶስ በስተምስራቅ በኩል ያለች የወደብ ከተማ ናት። ካቂላና ጵርስቅላ ጋር አብሮ ነበር በመርከብ የተሳፈረው። ቁጥር 19ን ተመልከቱ። ለሁለተኛው ሐዋርያዊ ጉዞ በተነሳ ጊዜ የእግዚአብሔር መንፈስ ወደ ኤፌሶን እንዳይመጣ ከልክሎት እንደነበር ታስታውሱ ይሆናል። አሁን ግን ወደ አገሩ በሚመለስበት ጊዜ እግረ መንገዱን ወደ ኤፌሶን ጉራ ብሏል። ሆኖም እዚያ ብዙ አይቆይም። ቁጥር 20ና 21ንም እንዲሁ አለፍ ብላችሁ ተመልከቱ። ምናልባትም አንዳንዶቻችሁ ለምን ነበር ጳውሎስ ባላትን ያከብር የነበረው በማለት ትጠይቁኝ ይሆናል። እዚህ ላይ ጳውሎስ እንደ ስምዖን ጴጥሮስ ሁሉ አይሁዳዊ መሆኑን መዘንጋት የለብንም። በሙሴ ሕግ መሰረት ነበር ያደገውና የኖረው። ባሉን ለማክበር ብዙ ወዳጆቹ በኢየሩሳሌም እንደሚገኙ ያውቅ ነበር። ስለሆነም ወደዚያ ሄዶ ስለ ክርስቶስ ሊነግራቸው ይፈልጋል። በሚቻለው ሁሉ ወደ ኢየሩሳሌም መሄድና ባሉን ማክበር እንዳለበት አስቧል። እርግጥ ጳውሎስ ከጸጋ በታች ነው። እንደዚያ ማድረግ ከፈለገ ግን የራሱ ጉዳይ ነው። ይሁን እንጂ በኤፌሶን በሰፊው የተከፈተ በር መኖሩንም ያውቃል። ፍላጎቱ ወዳጆቼ ወንጌልን ማስፋፋት ነውና ወደዚያ ለመመለስም ይፈልጋል። ኤፌሶን ከሮም ታላላቅ ከተሞች አንዷ ናት። ወደ ቄሳርም በደረሰ ጊዜ ወጥቶ ለቤተ ክርስቲያን ሰላምታ ከሰጠ በኋላ ወደ አንጾኪያ ወረደ የሚለውን ቃሉን በቁጥር 22 ላይ ነው የምናገኘው። ቂሳሪያ ሲደርስ ከመርከብ ወረደ። ቂሳሪያና ኢዮጴ ወደ ኢየሩሳሌም መሄድ የሚፈልግ መንገደኛ የሚሳፈርባቸው ወደቦች ናቸው። በስተ ሰሜን በኩል ወደ ነበረችው ወደ አንጾኪያ ሄደው በዚህ ጊዜ ነበር። የጳውሎስ ሁለተኛው ሐዋርያዊ ጉዞ የሚጠናቀቀው እዚህ ላይ ነው ወዳጆቼ። ሆኖም ብዙም ሳይቆይ ሦስተኛውን ሐዋርያዊ ጉዞውን ይጀምራል። ቁጥር 3ን እስቲ እንመልከት። ጥቂት ቀንም ቆይቶ ወጣ። ደቀ መዛሙርቱንም ሁሉ ያጸና በገላትያ ሀገርና በፍርግያ በተራ አለፈ ይላል። በገላትያ ሀገሮች በኩል ሲጓዝ ይህ ሦስተኛው ጊዜ ነው። በሦስተኛው ሐዋርያዊ ጉዞ ወደ ኤፌሶን እንደሚሄድ ወደፊት የምናየው ይሆናል። በዚያ ታላቅ አገልግሎት እንደሚኖርም ይጠበቃል። በዚያ ጊዜ ሁሉ ግን አንድ ሌላ ሰው ወደ ኤፌሶን መጥቷል። ይህም ሰው በታላቅ ሰባኪነቱ የሚታወቀው አጵሎስ ነው። እርግጥ ነው የጳውሎስን ያህል ታዋቂ አይደለም። ሆኖም ከእርሱ ብዙ የምንማረው ይኖራል። አጵሎስ በኤፌሶን ያከናወደውን ድርጊት ደግሞ ቀጥለን እንመለከታለን። በወገኑም የእስክንድርያ ሰው የሆነ ነገር አዋቂ የነበረ አጵሎስ የሚሉት አንድ አይሁዳዊ ሰው ወደ ኤፌሶን ወረደ። እርሱም በመጻሕፍት ዕውቀቱ የበረታ ነበረ ይላል። የሐዋርያት ሥራ ምዕራፍ 18 ቁጥር 24ን ተመልከቱ። አጵሎስ አይሁዳዊ ነበር። ይህም ማለት በሙሴ ሕግ ተወልዶ ያደገ ነበር ማለት ነው። አጵሎስ የሚለው ስም ግን የግሪክ ነው። ስለዚህም ከተበተኑትና በኋላም የግሪክን ባህል ከተቀበሉት አይሁዳውያን ወገን ነበር ማለት ነው። በግሪክ ወይም በመቄዶንያ አካባቢ የተወለደ አልነበረም። እርሱ የተወለደው በሰሜን አፍሪካ ባለችው እስክንድሪያ ነበር። በትልቁ እስክንድር የተመሰረተችው እስክንድሪያ የግሪክ ባህል ማዕከል ነበረች። በዚያ ታላቅ ዩኒቨርሲቲ ነበር። በዓለም የታወቀ ቤተ መጻሕፍትም ነበር። የሰብአ ሊቃናት የብሉይ ኪዳን ትርጉም የተተረጎመውም እዚያ ነበር። በእስክንድሪያ የአይሁድ ቤተ መቅደስ ነበር። የጥንት ቤተ ክርስቲያን እንቅስቃሴ ማዕከል ከኢየሩሳሌምና ከአንጾኪያ ወደዚያ ተሸጋግሯል። ለብዙ ዓመታትም በቤተ ክርስቲያን ታሪክ ውስጥ አስፈላጊ ስፍራ ሆኖ ኖሯል። አትናቴዎስ፣ ቴርቱሊያንና አውግስጢኖስን የመሳሰሉ ታላላቅ ሰዎች የተገኙት ከዚያ ነበር። አጵሎስ በመጽሐፍት ዕውቀቱ የበረታ ሰው እንደ ነበር ተነግሮናል። ብሉይ ኪዳንን ጠንቅቆ የሚያውቅ ሰው ነበር። ቁጥር 25ን ተመልከቱ። የጌታን መንገድ የተማረ ነበረ ሲል በመግለጽ ሳይሆን እንዲሁ በምስክርነት ብቻ ተምሮ ነበር ማለት ነው። ቁጥር 25ን ተመልከቱ። በመንፈስ ይቃጠል ነበር ይላል እንጂ በመንፈስ ቅዱስ ይቃጠል ነበር አለማለቱን ማስተዋል አለብን። የእግዚአብሔር ለሆነ ነገር ቅናት ነበረው። ይህ መንፈስ ቅዱስ ስለ እርሱ የሚሰጥለት ምስክርነት ነበር። በርግጥም ይህ ሰው ታላቅ ሰው ነበር። የሚያውቀውን ሁሉ በትክክል ያስተምር ነበር። ይሁን እንጂ የሚያውቀው የዮሐንስን ጥምቀት ብቻ ነበር። ከዚያ ርቆ መሄድ አይችልም። ይህንን በተመለከተ ቁጥር 26 ላይ ያለውን ቃል በኋላ ተመልከቱ። ወደ ቤታቸው ጋበዙት። ስለ ኢየሱስ ያለው እውቀት ውሱን ነበር። ስለዚህም ይበልጥ ገለጡለት። አድማጮቼ፣ አጵሎስ ብልህና አዋቂ ሰው ነበር። ይሁን እንጂ አቂላና ጵርስቅላ ገለጻ እስካደረጉለት ጊዜ ድረስ ግን ስለ እግዚአብሔር ጸጋ ምንም አያውቅም ነበር። እዚህ ላይ ሴት ልጅ አንድን ሰባኪ ምን ያህል እንደረዳችሁ እንመለከታለን። የማያውቀውን የእግዚአብሔርን እውነት አስተምራዋለች ወይንም ደግሞ ገልጣለታለች። ቁጥር 28 እንዲህ ይላል፣ ኢየሱስ እርሱ ክርስቶስ እንደሆነ ከመጻሕፍት እየገለጠ ለአይሁድ በሁሉ ፊት በጽኑ ያስረዳቸው ነበርና ይላል። በጽኑ ያስረዳቸው ነበርና ሲል ስለ ኢየሱስ ክርስቶስ ማንነት ከብሉይ ኪዳን እየጠቀሰ ያስረዳቸው ነበር ማለት ነው። እስከ መጥምቁ ዮሐንስ ድረስ ብሉይ ኪዳንን በሙሉ ያብራራላቸው ነበር። አቂላና ጵርስቅላ ደግሞ ተጨማሪ ዕውቀት ሰጡት። የግሪክ አብያተ ክርስቲያናትን ወገኖቼ ለመጎብኘት ወደ አካይያ፣ ቆሮንቶስና ወደ አቴና ሄደ። በዚያም ኢየሱስ ክርስቶስ አዳኝ መሆኑን ሰበከ። እግዚአብሔር ስለዚህ ቃሉ እየተመሰገነ ይሁን። በእኔምና በእናንተም አንደበት ኢየሱስ ክርስቶስ እንዲሁ ይጠቀማል። እግዚአብሔር ታላቅ ነው። እንግዲህ በጌታ የተወደዳችሁ አድማጮች፣ የዛሬው ምሽት ጥናታችን በዚሁ ላይ ያበቃል። ነገ ጌታ ወዶና ፈቅዶ ለዚያ ካደረሰን ደግሞ የምዕራፍ 19ን ትምህርት ይዘንላችሁን ቀርባለን። እስከዚያው ድረስ ሰላም ሁኑ።
ተደምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።